ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ ህዳር 22 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዳነች ፍሳዬ።
ዩናይትድ ስቴትስ ቡርኪና ፋሶን ባለፈው እሁድ ሰላማዊና ስነ ስርዓት የተመላበት ምርጫ በማካሄዷ እንኳን ደስ ያለች ብላታለች። በምርጫው የቀድሞ ጠቅላይ ሚኒስትር ሮች ማርክ ክርስቲያን ካቦሬ እንደተመረጡ የሚታወቅ ነው። የዋይት ሀውስ መግለጫ የቡርኪና ፋሶ ህዝብ የዲሞክራሲን መርህ ለመጠበቅ ላሳየው ቁርጠኛነት አሞግሶታል። የቡርኪና ፋሶ ህዝብና መንግስት የሀገሪቱን አንድነት ለመጠበቅና የሀገሪቱን ተቋማት ለማጠናከር በሚያደርጉት ጥረት ዩናይትድ ስቴትስ ከነሱ ጋር በአጋርነት መስራቱን ለመቀጠል በጉጉት ትጠብቃለች ሲልም መግለጫው አክሎበታል። ተመራጩ ፕሬዚደንት ካቦሬ በበኩላቸው ትላንት ለማሸነፍ በመቻላቸው ደጋፊዎቻቸውን አሞግሰው ወዲያውኑ ስራ ለመጀመር ቃል ገብተዋል። ያገኙትን ድል ባለፈው ዓመት የረጅም ጊዜ ሀገሪቱ ፕሬዚደንት የነበሩትን ብሌዝ ካምፓወሬን ከስልጣን ለማስወገድ በተደረገው ህዝባዊ መነሳሳት ህይወታቸውን ለሰጡት መታሰቢያ ይሁን ብለዋል። ቀድሞ የካምፓወሬ ተባባሪ የነበሩት ካቦሬ የትላንቱን ምርጫ ያሸነፉት ከ53% በላይ ድምፅ በማግኘት ነው። የካሜሩን ወታደራዊ ኃይሎች 100 የቦኮ ሐራም አማጽያን እንደገደሉና በጽንፈኛው ቡድን ተይዘው የነበሩ 900 ሰዎች እንዳስለቀቁ ካሜሩን ገልጻለች። ወታደሮቹ መሰረቱ ናይጄሪያ የሆነውን ጽንፈኛ ቡድን አባላትን ገድለው ታጋቾችን ያስለቀቁት ባለፈው ሳምንት በካሜሩንና በናይጄሪያ ድንበር ላይ በተካሄደ እንቅስቃሴ እንደሆነ የካሜሩን የመከላከያ ሚኒስቴር ገልጿል። ይህ ዜና በነጻ ምንጭ አልተረጋገጠም። በሌላ ዜና ደግሞ ትላንት ማታ በሰሜን ካሜሩን ቢያንስ የአራት ሰዎችን ህይወት ያጠፋ ጥንድ የአጥፍቶ ጠፊ ጥቃት የፈጸመው ቦኮ ሐራም ነው የሚል ጥርጣሬ ያላቸው የሀገሪቱ ባለሥልጣኖች እስላማውያኑ አማጽያን ከሁለት ዓመታት በፊት ካሜሩን ላይ ድንበር ዘለል ጥቃት ማካሄድ ከጀመሩበት ጊዜ አንስቶ ሀገሪቱ ቦኮ ሐራምን ስትዋጋ ቆይታለች። ካሜሩን ጽንፈኛውን ቡድን ለመዋጋት ለተመሰረተ አምስት ሀገሮችን ላቀፈው ግብረ ኃይል ወታደሮች ካዋጡት ሀገሮች አንዷ ናት። ቦኮ ሐራም በሰሜን ናይጄሪያ ጥብቅ የሆነ እስላማዊ መንግስት ለመመስረት ዓላማ ከስድስት ዓመታት በፊት የማጥቃት ዘመቻ ከጀመረበት ጊዜ አንስቶ ከ10,000 በላይ ሰዎች ህይወት እንዳጠፋ ታውቋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ልዩ የአሜሪካ ወታደራዊ ቡድን እንደሚላክ ይፋ ከማድረጋቸው በፊት ለኢራቅ መንግስት እንዳስታወቁ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል። ልዩ የኢላማ አሳሽ ኃይል የተባለው ቡድን ወደ 200 ልዩ ኃይሎችን እንደሚያቅፍ ባለስልጣኑ ገልጸዋል።
አዳነችን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንደገና እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥ አሁኑኑ መፍትሄ ሊገኝለት የሚገባ ወሳኝ የኢኮኖሚና የጸጥታ ጉዳይ ነው ብለዋል። ዘጋቢያችን ሊሳ ብራያንት ከፓሪስ የላከችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
Je vous annonce aujourd'hui que la France y consacrera 6 milliards d'euros entre 2016.
የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ አፍሪካን በኤሌክትሪክ ኃይል ግንባታ ለመርዳት በሚቀጥሉት 4 ዓመታት ለመስጠት ቃል የገቡት 6.4 ቢሊዮን የአሜሪካ ዶላር ነው። ከዚህ ውስጥ 1/3 ገንዘብ የሚውለው አህጉሪቱ ታዳሽ ኃይል ለመጠቀም በምታደርገው ጥረት ላይ ይሆናል ተብሏል። ፕሬዚደንት ሆላንድ ይህን እርዳታ ለመስጠት ቃል የገቡት 12 ከሚሆኑ የአፍሪካ መሪዎች ጋር ተገናኝተው በየሀገሮቻቸው የአየር ንብረት ለውጥ ስለጋረጠው ስጋት በተወያዩበት ወቅት ነው። የፈረንሳዩ መሪ በዚህ ወቅትም ግሬት ግሪን ዎል ወይም ታላቁ አረንጓዴ ግንብ የተባለውን የአፍሪካ ህብረት ፕሮጀክት ለማገዝ 1.5 ቢሊዮን ተጨማሪ ዶላር እንደሚለግሱ አስታውቀዋል። ፕሮጀው ህዝቡ ዛፎችን በብዛት በመትከል ከሰሃራ በረሃ የሚተነውን ወበቅ መከላከል እንዲያስችለው ነው። ስብሰባው በአብዛኛው ያተኮረው በአፍሪካ ላይ ነው። ይህም የሆነው ከፋብሪካዎች በሚወጣ የተቃጠለ አየር በአብዛኛው የሚጎሉት እነርሱ ሆነው ለእድገታቸው ምንም አይነት አስተዋጽኦ ስለማያበረክት ነው። የዓለም ባንክ ለአህጉሪቱ የአየር ንብረት ለውጥ ፍትህ እንዲሰጥ ጥሪ አቅርቧል።
Dans mon pays, les effets du changement climatique se traduisent.
የኒጀር ፕሬዚደንት መሐማዱ ኢሱፉ ትላንት ሲናገሩ በሀገራቸው የሚታየውን የአየር ንብረት ለውጥ ከባድ ግለት፣ ድርቅና ጎርፍ፣ በመንጠፍ ላይ ያለ የቻድ ሐይቅና የኒጀር ወንዝ ፍሰት መቋረጥ ሲሉ ነው የገለጹት። ለዚህም ኒጀርና ሌሎቹ የሳህል አገሮች ከዓለም አቀፉ ኅብረተሰብ ጠንካራ ምላሽ ይጠብቃሉ ሲሉ አስገንዝበዋል።
ከዚሁ ርዕሰ ጉዳይ ሳንወጣ የዓለም የአየር ንብረት ለውጥ አሁኑኑ መላልና በጅለት የሚገባ የምጣኔ ሀብትና የደህንነት ጉዳይ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ማሳሰባቸውን ቀደም ሲል ተናግረናል። አሩ ፓንዴና ጄፍ ካስተር ከፓሪስና ከዚሁ ከዋሽንግተን ያጠናቅሯቸው ሌሎች ዘገባዎች ደግሞ አሉ። ቆንጅታዬ ይዘዋለች።
ፕሬዚደንት ባራክ ኦባማ ይህን ያስገነዘቡት የተባበሩት መንግስታት ድርጅት የአየር ንብረት የመሪዎች ጉባኤ በሚካሄድበት በፈረንሳይ ፓሪስ ከጉባኤው ውጭ ለጋዜጠኞች በሰጡት ቃል ነው።
If we let the world keep warming as fast as it is and sea levels rising as fast as
ዓለማችን አሁን በያዘችው ፍጥነት መጋሏን እንድትቀጥል የባህር ጠለሎች አሁን በያዙት ፍጥነት ከፍ ማለታቸውን ይቀጥሉ ዘንድ የአየር ጠባይ ከጊዜ ወደ ጊዜ ባልተጠበቀ ሁኔታ መቀያየሩን እንዲቀጥል ከፈቀድን ብዙም ሳንቆይ እጅግ የበዛ የምጣኔ ሀብትና ወታደራዊ አቅማችንን የሚያስወጣን ደረጃ ላይ እንደርሳለን። ያ የሚሆነው ደግሞ ለህዝባችን የተሻሉ እድሎች ለማምጣት ሳይሆን በዓለም ላይ ከሚፈጠሩት የተለያዩ መዘዞች ጋር ራሳችንን የምናላምድበት መላ ለማግኘት ይሆናል።
በፓሪሱ የተባበሩት መንግስታት የአየር ንብረት ጉባኤ የተሰባሰቡት መሪዎች የዓለም የአየር ግለት በቅድመ የኢንዱስትሪው አብዮት ከነበረበት መጠን ከ2 ዲግሪ ሴንቲግሬድ በላይ እንዳያሻቅብ ለመቆጣጠር የሚያስችል አሳሪ የሆነ ስምምነት ላይ ሊደርሱ ጥረት እያደረጉ ናቸው። የዩናይትድ ስቴትሱ ፕሬዝደንት አያይዘው የአየር ንብረት ለውጥ ለማናቸውም የፖለቲካ ስርዓት ቢሆን ከሁሉም የከበደ ሊባል የሚችል ግዙፍ የሆነ ከትውልድ ትውልድ ተሻጋሪ ችግር ነው፣ ምክንያቱም መዘዙ ዝግ ብሎ የሚንሰራፋና ብዙውን ጊዜም መጠኑን ለመለካት አዳጋች በመሆኑ ነው ሲሉ አስረድተዋል። ሆኖም የአየር ንብረት ለውጥ ሊቀየር እንደሚችል ተስፋቸው እንዳለ መሆኑን ያመለከቱት ፕሬዝደንት ኦባማ የፓሪሱ ጉባኤ ላይ የተደራደሩ ያሉት የዓለም መሪዎች ለ2 ሳምንታት የሚዘልቀውን ድርድር ሲያጠናቅቁ አሳሪ ስምምነት ላይ እንደሚደርሱ እንደሚተማመኑ ነው የገለጹት።
But I'm convinced that we're going to get big things done here. Keep in mind nobody expected
እዚህ ታላላቅ ጉዳዮች እውን ይሆናሉ ብዬ ተማምናለሁ። 180 አገሮች እጅግ የታሰበባቸው የአየር ንብረት ግቦችን ይዘው ፓሪስ ይመጣሉ ብሎ ማንንም የተበቀ እንዳልነበር አስታውሱ።
ዛሬ ቀደም ብሎ ዋይት ሃውስ ባወጣው መግለጫ 73 የዩናይትድ ስቴትስ ኩባንያዎች በአየር ንብረት ለውጥ ላይ የሚወሰዱ እርምጃዎችን ለመደገፍ ቃል መግባታቸውን ይፋ አድርጓል። በተያዙት ግቦች እነዚህ ኮርፖሬሽኖች የበካይ ጋዝ ልቀታቸውን መጠን በ50%፣ የውሃ አጠቃቀማቸውን በ80% እንዲቀንሱና ሙሉ በሙሉ በታዳሽ የኃይል ምንጮች እንዲጠቀሙ ይጠይቃል። የዩናይትድ ስቴትሱ ባለጸጋ የማይክሮሶፍት ኩባንያው መስራች ቢል ጌትስ በብዙ ቢሊዮን ዶላር ወጪ የንጹህና ታዳሽ የኃይል ምንጭ ምርምር ለሚያካሂድ በመንግስትና በግል ዘርፍ ጥምረት ስራ ለመጀመርና ወጪውን ለመሸፈን ከ19 መንግስታትና ከ10 ሀገሮች ከሆኑ 28 ባለ ቢሊዮን ቱጃሮች ጋር በህብረት ሊሰሩ
እቅድ እንዳላቸው ይፋ አድርገዋል። ከሳቸው እቅድ ጋር አብረው የሚሰሩት መንግስታት ለጥረቱ የሚያደርጉትን ወጪ በአምስት አመት ጊዜ ውስጥ በእጥፍ ሊያሳድጉ ቃል ገብተዋል። ይህ በዚህ እንዳለ ፕሬዚደንት ባራክ ኦባማ የፓሪስ ጉብኝታቸውን ሲያጠናቅቁ በሰጡት በዚህ ጋዜጣዊ ጉባኤ ሩሲያ ሶሪያ ውስጥ ለቀጠለው ቀውስ የፖለቲካ መፍትሄ እንዲገኝ ደጋፊ ለመሆን መብቃቷ ተስፋ ሰጪ ሆኖ እንዳገኙት አመልክተዋል። ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር በዚህ ሳምንት ያደረጉት ውይይት የሩሲያውያኑ አመለካከት ይበልጡን ከዩናይትድ ስቴትስ መራሹ ጸረ አይሲስ ዘመቻ ጋር እየሰመረ መጥቷል የሚል እምነት እንዳሳደረባቸው ነው ፕሬዚደንቱ የገለጹት።
ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት ትናንት ታስቦ በዋለው የዓለም የጸረ ኤድስ ዘመቻ ቀን ጫና ትኩረት የሰጠበት ነጥብ ከኤችአይቪ ጋር ለሚኖሩ ሰዎች ሁሉ የሚሰጠው የጸረ ኤችአይቪ ኤድስ ሕክምና መስፋፋት አለበት የሚል ነው። የአሜሪካ ድምፅ ራዲዮ ዘጋቢ ካሮል ፒርሰን ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ይዞታል።
የዓለም አቀፉ ማኅበረሰብ ኤችአይቪ ኤድስን በመዋጋቱ ረገድ ከፍተኛ ስኬት ማስመዝገቡ አሌ የሚባል አይደለም። የኤችአይቪ ቫይረስ በደማቸው ውስጥ ያሉ ሰዎች ተገቢውን ሕክምና ካገኙ ረጅምና ጤናማ ሕይወት ሊመሩ ይችላሉ። እነዚህ ሰዎች ጸረ ኤድስ መድኃኒት የሚወስዱ ከሆነ በደማቸው ውስጥ ያለው ቫይረስ በጣም ትንሽ ይሆንና ሌሎችን የመበከል አቅም ያጣል። ሲዲሲ የዩናይትድ ስቴትስ የበሽታ መከላከያ ማዕከል እንደሚለው በየቀኑ የሚወሰድ እንክብል ቫይረሱ የሌለባቸውን ሰዎች ኤችአይቪ እንዳይተላለፍባቸው ይከላከላል። ዶክተር አንቶኒ ፋውቺ አብዛኛውን ዕድሜያቸውን በብሔራዊው የጤና ተቋም በኤችአይቪ ኤድስ ጥናትና መከላከል ላይ አሳልፈዋል። የቫይረሱን ስርጭት በዓለም አቀፍ ደረጃ ለመከላከል ችለናል ነው የሚሉት።
የወረርሽኙን አካሄድ ካየን ጨርሶ ወደ ማጥፋቱ አቅጣጫ እያመራን ነው። ምክንያቱም ቀድሞ የምናውቀው ስርጭቱ እየሰፋ ሲሄድ ሲሆን፣ አሁን ያለበት ደረጃ ግን በመውረዱ አቅጣጫ ላይ ነው። ይበልጥ እየቀነሰና እየጠፋ በመሄድ ላይ መሆኑን ነው የምንረዳው።
ዛሬ በዓለማችን ውስጥ ከኤችአይቪ ጋር የሚኖሩ 37 ሚሊዮን ሰዎች አሉ። በየዓመቱ 2 ሚሊዮን አዳዲስ በሽተኞች ይፈጠራሉ። አሁንም በየዓመቱ በበሽታው የሚሞተው ሕዝብ ቁጥር 1 ሚሊዮን ነው። ያም ሆኖ ግን ከሳራ በታች በሚገኙ የአፍሪካ ሀገሮች ውስጥ እንኳ የበሽታውን ስርጭት በመከላከልና በመግታት ረገድ ከፍተኛ ውጤት ተመዝግቧል። በአፍሪካ ዛሬ የአዳዲስ ሕሙማን ቁጥር ከ2000 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ በ41% መቀነሱን የተባበሩት መንግሥታት ድርጅት ሪፖርት ያመለክታል። ኤችአይቪ አሁንም መኖሩን ከተረዳን ግን ብዙዎች ጸረ ኤድስ መድኃኒቱን እንዲወስዱ በማድረግና በቫይረሱ ለተጠቁ ሰዎች ያለንን አመለካከት በመቀየር ዜሮ ደረጃ ልናደርሰው እንደምንችል ባለሙያዎች ያስረዳሉ።
ወደ ተከታዩ ዘገባ እናልፋለን። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ ስለተከሰተው ድርቅና ረሃብ እንዲሁም በሀገሪቱ የፖለቲካ ሁኔታ ላይ ለአውሮፓ ፓርላማ አባላት ትናንት ማብራሪያ ሰጥተዋል። ብራስልስ ላይ የተቀመጠው ስብሰባ የዶክተር ብርሃኑን ማብራሪያ አዳምጦም ውይይት አካሂዷል። ከውይይቱ በኋላ ዘጋቢያችን ጽዮን ግርማ ከዶክተር ብርሃኑ ጋር ተወያይታ ነበረ። የሚከተለውን አዘጋጅታለች።
የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የተከሰተውን ድርቅና ረሃብ እንዲሁም የፖለቲካውን ሁኔታ አስመልክቶ ለአውሮፓ የፓርላማ አባላት ለማስረዳትና በውይይቱ ላይ ለመሳተፍ ቤልጅየም ብራስልስ የተገኙት ውይይቱን ባዘጋጁት የአውሮፓ ፓርላማ አባላት ተጋብዘው እንደሆነ ገልጸው ለተሰብሳቢዎቹ ያስረዱትን ሀሳብ በሁለት ከፍለው ሲናገሩ
ኢኮኖሚስቶች ረጅም ጊዜ የሚያውቁት አንድ እውነት አለ። ድርቅ ተፈጥሯዊ ነው። ረሃብ ግን በመሰረቱ የፖሊሲ ክሽፈትና ሳሳት ፖሊሲ የመከተል ውጤት ነው። በኢትዮጵያ ውስጥ ረሃብ ሲመጣ ያ ረሃብ የተፈጠረው ዝም ብሎ ድርቅ ስለመጣ ነው ተብሎ ምቶ አይደለም። ቢኮዝ ኢትዮጵያ ብቻ አይደለም ብዙ ቦታ ነው የደረቀው። ግን ኢትዮጵያ ነው ስለ ረሃብ እየተወራ ያለው። ይሄ የሚያሳየው እንደ ኢኮኖሚ ፖሊሲ ይሄ መንግስት የሚከተለው ፖሊሲ ረሃብን ለማጥፋት የሚችል አለመሆኑን፣ ይሄ ደግሞ ኦልሬዲ ለረጅም ጊዜ በሚቻል 97 ጊዜ እኛ ጋር በደንብ ብዙ ዲቤት ያደረግንበት ነው። ኢኮኖሚክስ ኢንስቲትዩት እያለን ብዙ ጥናት ያወጣበት ነው። ይሄ ነገር ሁል ጊዜ ሊቀጥል የሚችል ነገር እንደሆነ ይሄ መንግስት የሚከተለው ፖሊሲ እስከቀጠለ ድረስ እነኚህ ነገሮች ተፈጥሮ ፊቷን ባዞረች ቁጥር ያ ማህበረሰብ ከችጋር የማይወጣበት ሁኔታ ነው ያለው። ረሃብን ማስወገድ ከኢትዮጵያ ከባድ ነገር አይደለም፣ ግን ሁሉን ነገር የመቆጣጠር አባዜ ያለው መንግስት ገበሬውን በፍጹም መፈናፈኛ ሳስቶ ከእለት ጉርስ ያለፈ የኢኮኖሚ ህይወት እንዳይኖር ስላደረገው የተፈጠረ ችግር ነው እና ይህ ችግር መቀጠሉ አይቀርም። እየባሰ ነው የሚሄደው። እየባሰ የሚሄደው ሁለት ምክንያቶች አሉት። አንደኛው የህዝቡ ቁጥር እየጨመረ የገበሬው ቁጥር እየጨመረ ሲሄድ በዛቸው ያለችው ማሳ እያነሰች በሚሄድበት ጊዜ የሚፈጠር ችግር አለ። ሁለተኛው ደግሞ አጠቃላይ የዓለም የተፈጥሮ ሁኔታ እየተቀየረ መሄድ፣ የምንጠቀምበት የአሰራረት ዘዴ፣ ኬሚካል ፈርትላይዘር እየፈጠረ ያለው ችግር፣ እነዚህ ሁሉ ተደባልቀው የሰው ቁጥር እየጨመረ በሚሄድበት ጊዜ የበለጠም ችግር ውስጥ እንደምንገባ ግልጽ ነው። አንደኛው ይህን የመሰለው ዲስከሽን ውይይት ነበር። ሁለተኛው ይኖ በአጠቃላይ በፖለቲካው ምክንያት እየተፈጠረ ያለው አገሪቱ በፍጹም አግጥጦ ወደ መጣ የግጭት እንትን ውስጥ እየገባች እንደሆነ፣ ይህንን ደግሞ እያዩ እንዳላየ የሚሆኑት የምዕራብ ሀገሮች በኋላ ሄዳውን እሱም ጋር እንደሚመጣ እንዲያውቁት ለማድረግ ነው የሞከርኩት።
ለ25 ደቂቃ ያህል ለፓርላማ አባላቱ እንዳስረዱ የተናገሩት ፕሮፌሰር ብርሃኑ በምክር ቤቱ አባላት አማካኝነት ለ2 ሰዓት ውይይት እንደተደረገበት ገልጸዋል። በጥያቄና መልስ ተነስተው ውይይት ስለተደረገባቸው ጉዳዮች እንዲገልጹልኝ ጠየቂያቸው።
ጥያቄና መልስ እንግዲህ ከኢትዮጵያ ኤምባሲ መጣሁ የሚል አንድ ተወካይ ነበር። እሱ ያው የተለመደውን የመንግስት ፖሊሲ ድርቅን ካሊፎርኒያም አለ አውስትራሊያም አለ የሚለው እንግዲህ የመንግስትን መስመር ለማቅረብ ሞክሮ ብዙ ሰው ያልጣመና የተለመደ የፕሮፓጋንዳ መስመር ስለነበረ ብዙም እንትን የሚሰጠው ነገር የለም። ከአውሮፓ ዴቨሎፕመንት ኮርፖሬሽን ግሩፕ ጋር የተደረገው ውይይት በተወሰነ ደረጃ የአውሮፓ ህብረትን ፖሊሲ በሚመለከት ነበር። ትልቁ ውይይት የተነሳው ከዛሬ ይሄ መንግስት ለእርሻው ክፍለ ኢኮኖሚ ብልጽግና፣ ስለ እርሻው እድገት፣ ለአገሪቱ እድገት ሲያወራ የነበረው ነገር ምን ያህል ባዶ እንደሆነ ድርቅና ረሀብ እያጋለጠ ያለው እና እስከዛሬ ድረስም ሲጠሩ የነበሩት ቁጥሮች ምን ያህል ሆን ብሎ የተፈበረኩ ቁጥሮች እንደነበሩ አታውቁም ወይ? እንዴት ነው ይህንን እስከዛሬ ዝም ብሎ እነሱ የሚሉትን የምታስተጋቡት የሚል ብዙ ጥያቄዎች በእነሱ ላይ ተነስተው ነበር። ሌላ በአጠቃላይ ይሄ ያለውን የፖለቲካ ኢንቫይሮመንት እና እየተፈጠረ ያለውን ቀውስ በሚመለከት ጥያቄዎች ነበሩ።
የአውሮፓ መንግስት የኢትዮጵያ መንግስት እንደሚደግፍ ይታወቃል። የኢትዮጵያ መንግስት ደግሞ እርስዎንና ድርጅቶን በአሸባሪነት ፈርጇል። አሁን እርስዎ በአስረጅነት አውሮፓ ህብረት መጋበዞ የአውሮፓ ህብረት የፖሊሲ ለውጥ ማድረጉን ያሳያል በሚል ያቀረብኩላቸው ጥያቄ ፕሮፌሰር ብርሃኑ ነጋ ሲመልሱ
ተባይ ምናምን ነገር የሚለው የኢትዮጵያ መንግስት የሚያወራው ነገር ምንም ትርጉም የሌለው ባዶ ጩኸትና ጫጫታ እንደሆነ ነው የሚያሳየው። ከዛ ባሻገር የአውሮፓ ህብረት በኢትዮጵያ ላይ ትልቅ ስቴክ አለው። ብዙ ገንዘብ የሚያጠፋበት ሀገር ነው። ይህ ሀገር ደግሞ ወዴት እየሄደ ነው የሚለውን ነገር ማወቅ ይፈልጋሉ። ኤርፎር የአንድ አቅጣጫ መረጃ ብቻ ይዘው አይደለም የሚንቀሳቀሱ እንደሚታወቀው። ከዛ አንጻር ነው በዚያ በኩል የሚቀርቡ መረጃዎችን ለመስማት ነው እኔም የጠሩኝ።
የተጀመረው ውይይት ሰሞኑንም እንደሚቀጥል ፕሮፌሰር ብርሃኑ ጨምረው ተናግረዋል።
ሰሞኑን በተለያዩ የኦሮሚያ አካባቢዎች ተማሪዎች የተቃውሞ ሰልፍ አካሂደው እንደነበረ ተሰምቷል። ነዋሪዎችና ተማሪዎች እንደሚሉት በተቃውሞ ሰልፍ ወቅት ከፖሊስ ጋር ግጭቶች ተፈጥረው ከትናንት በስቲያ ሕይወታቸው ያለፈ ተማሪዎችም ነበሩ። የአካል ጉዳት እየደረሰባቸው እንደነበሩም ታውቋል። ከትናንትና በስቲያ ሰኞ በሐሮማያ ዩኒቨርሲቲ በተካሄደው የተቃውሞ ሰልፍ ላይ የመንግስት ታጣቂዎች በወሰዱት እርምጃ 2 ተማሪዎቻችን ሞተዋል ሲል አንድ ስሙን እንዳይገለጽ የጠየቀ የዩኒቨርሲቲው ተማሪ ለኦሮምኛ ክፍል ባልደረባ ቱጁቤ ኩሳ ገልጾላት ነበር። በዚህ ዙሪያ የተጠናቀረውን ዘገባ አዲሱ አበበ ያቀርበዋል።
ሐሮሚያ ዩኒቨርሲቲ ውስጥ ምንድን ነው የተከሰተው መቼ የሚል ነበር ቱጁቤ በቅድሚያ ያነሳችው ጥያቄ። እንደተባለው ለደህንነቱ የሰጋውና ስሙ እንዳይገለጥ የጠየቀው ተማሪ ሲመልስ ባለፈው ቅዳሜ የግቢው መብራት ምክንያቱ በማይታወቅ ሁኔታ ጠፍቶ ውሎ ጠፍቶ አደረ። ትንሽ ግን ወደ ምግብ ቤት አካባቢ በጀኔሬተር ኃይል የሚታይ ብርሃን ነበር። በተቀረ ተማሪው ይንጫጫል፣ ፌዴራል ገባ እያሉ የሚውጭው ተማሪዎች ነበሩ። ይህ በእንዲህ እንዳለ ትናንት ሰኞ ተማሪው ሰልፍ ወጣ ብሎ ምክንያቱን ወይም ተማሪው ይዞ የተነሳውን ጥያቄ ያብራራል።
ፍንፍኔ ማስተር ፕላን መቆም አለበት፣ ተግባር ላይ መዋል የለበትም። መብታችሁ ስለጠየቁ ተማሪዎች፣ የኦሮሞ ተማሪዎችም ሌላ የሚጀመው ወሰድ የለባቸውም ምናምን እያሉ ነበር። እንደዚህ እየጠየቁ እያለ የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ጨመዳ ፊንሳ መጥቶ ጥያቄያችሁን ስላቀርባችሁ ወደ ዶርም ካፌ፣ ቁርስ አልበላም ተማሪ ማለት ነው፣ ጠዋት ላይ ለካፌ ሄዱ ምናምን አሉ። ለሚመለከተው ካል ጥያቄያችሁን እናስተላልፍልና ምናምን አሉና
ተማሪው ግን ጥያቄያችንን እናቀርባለን፣ እምቢ አንገባም ወይም አንመለስም አለ። ከዚህ ሌላ የኦሮሚያ ፖሊስ እያለ ፌዴራል ለምን ገባ የሚል ተቃውሞም ተሰምቷል ብሏል። ቀጣዩ ነገር ከፖሊስ በተለይም ከፌዴራል ፖሊስ አስለቃሽ ጋዝ ተረጨ፣ አፈሳም ተካሄደ ብሎ በዱላ የተመቱ እንደነበሩም አብራርቷል። ለመሆኑ የተጎዳ ተማሪ ነበር?
አሉ በቃ ከዛም በኋላ የሆኑ ነገር ተማሪዎች እኮ በቃ እነሱ መመተው ሲጀምሩ ማለት ነው ሁሉም ተማሪ ከዛ ወደ ስታዲየሙ ተበተነ። በቃ እነሱ ቦታ ይዟል ስታዲየም ውስጥ በቃ እንደፈለጉ። ማንም ያልመጣ ያልተመታ ተማሪ አለ አይመስለኝም። እኔ ራሱ በጣም ነው መጡኝ። ኩላሊቴ አካባቢ ነው የተመታኝ። አንድ ብቻ ነው የመጣን ግን በጣም እያመመኝ ነው። የፖሊሶቹ አለ ፕላስቲኩ ዱላ ማለት ነው።
ከዚያ የተቻለ ሁሉ ወደ የዶርሙ ማለትም ወደ የመኝታ ክፍሉ መሮጥ ሆነ፣ የቻለም አመለጠ ብሏል። እኛ በደረሰን መረጃ መሰረት የሞቱም አሉ፣ ስለዚህ ምን ታውቃለህ? ቱጁቤ ያነሳቸው ጥያቄ ነበር። መልስ ከአይን ምስክሩ ተማሪ
ሙልጌታ የሚባል አግሪካልቸር ተማሪ ነው። አንደኛ አመት ነው። ፎቁ ላይ ወጥቶ ነበር ፖሊሶቹ ሲመጡበት። ከዛ እሱ ፈርቶ መስታቱን ሰብሮ ወደ ውጭ ሲወጣ ነው ወድቆ ሞቶ። መንገድ ላይ ወደቀ ተማሪም አለ ሞቷል። እሱ ደግሞ ሳይኮሎጂ ተማሪ ነው ሁለተኛ አመት። ሲሙን አላጣራውም ሆስፒታል ሄዶ ነው ሞቶ። እሱ ደግሞ ያዩት ልጆች እንደነገርን በድንጋይ ተመቶ ነው የሞቶ። ፖሊሶቹን እያመለጠ እያለ ነው።
ለመሆኑ የግቢ ሁኔታ አሁን ምን ይመስላል? ትምህርት አለ? ተማሪዎችስ ግቢ ውስጥ ይገኛሉ? የግቢ ሁኔታ አስፈሪ ነው ያለው ይኸው ተማሪ ዝርዝሩን ለቱጁቤ እንዲህ ገልጧል።
ተማሪው ትላንትና ግቢ ለቆ ስለወጣ ብዙም ተማሪ አይታይም ግቢ ውስጥ። ያሉትም ደግሞ የታሰሩት ከምንፈቱ አንማርም ምናምን እያሉ ነበር። ከግቢ ደግሞ ወደ ትምህርት ገበታችሁ እንድትመልሱ ምናምን የሚል ማስታወቂያ ተለጥፎ ነበር። ተማሪዎች አንማርም ብሎ በቃ ግቢ ውስጥ ያሉ ሁኔታ በጣም ነው የማስፈራ። ትምህርት ቆመዋል።
በዚህ ጉዳይ ላይ ቱጁቤ የመንግስት ምላሽ ለማግኘት ባደረገችው ጥረት በኦሮሚያ ፖሊስ ጽህፈት ቤት በምክትል ኮሚሽነር ማይረግ ቃል አቀባዩን ሶሎሞን ታደሰን አነጋግራ እንዲህ ብለዋታል።
ሁሉም ራሴ ነጻ ጀቁም ሲገቡ ጉረሜ ወጂምበሩ በሲሱ አከዳበቱ ጉረሜ በረታን ባየን
የተወሰኑ ኃይሎች ሁከት ፈጥረው የትምህርት ሂደቱ እንዲደናቀፍ አድርገዋል። ብዙ ተማሪ የትምህርት ፍላጎት አለው። የተወሰኑ ሰዎች በስመ ማስተር ፕላን ሁከት ከማሰማታቸው በስተቀር የሰው ህይወት አላለፈም። እንዲያውም 12 ፖሊሶች በድንጋይ ተደብድበዋል። አንድ ተማሪ ድንጋይ ወርውሮ በመሮጥ ሊያመልጥ ሲሞክር ከፎቅ ዘሎ ትንሽ ጉዳት ደርሶበታል። ሆስፒታል እየታከመ ነው። እኛም ጉዳዩን እየተከታተልን ነው ብለዋል። ይህ የተባለው ተማሪ የት ሆስፒታል እንደተወሰደ ቱጁቤ ጠይቃ ሐረር ሆስፒታል መሆኑን ተረድታለች። ይሁንና ቃል አቀባዩ እንዳሉት በሕይወት መትረፉንና በእርግጥም እየታከመ ለመሆኑ ተከታትለን ለማቅረብ እንሞክራለን። ይህ በእንዲህ እንዳለ ባሌ ክፍለ ሀገር ሮቤ ከተማ ውስጥ መዳ ወላቡ በተባለ አካባቢ ሁከት እንደነበር ምንጮቻችን አድርሰውናል። ይህን የተከታተለው የኦሮምኛ ክፍል ባልደረባ ነሞ ዳንዲ ያነጋግረው የአይን ምስክር እሱም ለደህንነቱ ሲል ስሙን አልገለጠም፣ መረጃውን ግን አድርሶናል።
ከትላንት ቀን ጀምሮ እዚህ ባሌ ዞን ውስጥ ዩኒቨርሲቲ መደወላቡ ብዙ ግርግር ነበረው። ተማሪና ህዝቡ ሰላማ ስልፍ ወጥቶ ነበረው። ፊንፊኔ ማስተር ፕላን የሚለው ጉዳይ ነበረው። ዛሬ ደግሞ አምስት ልጆች ቶክሲ ላይ አደጋ ትንሽ ደርሶ ነበር የአምስት ልጆች ላይ። ዛሬ ደግሞ ህዝቡን የሮቤ ከተማ ህዝብና ተማሪዎች ሰላሙ ሰልፍ ወጥቶ ነበረው። ባንክም ዝግ ነው፣ ትምህርት ቤትም ዝግ ነበረው። የኢትዮጵያ ወታደርም በጣም ብዙ ነበረው እዛ ያለው አሁን ባሌ ዞን ውስጥ። ስለዚህ አሁን በጣም አስቸጋሪ ነው ሁሉም ነገር፣ ሱቅም ዝግ ነው። በቃ ዛሬ ይሄ ሁኔታ ደግሞ ከሰላሙ ሰልፍ ተማሪዎች እንወጣለን ያሉ አትውጡ ያሉ ነበሩ፣ ክርክር ላይ ነበሩ። በዚህ ሰበብ የተነሳው ላይ ነው።
ለዚህኛውም ሆነ ለሌሎች የኦሮሚያ አካባቢዎች የመንግስትን ምላሽ በመግለጥ ቀደም ያሉት ቃል አቀባይ ሶሎሞን ታደሰ ፖሊስ ሰላምን በማስፈንና ጸጥታን በማስከበር ከመሞከር ባለፈ በማንም ላይ ጉዳት አላደረሰም ሲሉ ተናግረዋል።
ወደ ተከታዩ ዝግጅት እንለፍ። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የምስራቅ አፍሪካ ጉብኝታቸውን አጠናቀው ትናንት ወደ ቫቲካን ተመልሰዋል። በጉብኝቱ ወቅት የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አብረዋቸው ተጉዘው ነበር። ጉብኝቱ እየተካሄደ ሳለ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደውዬ ስለ ጉዟቸው፣ ስለ ዓለም አቀፍ ጉዳዮች፣ ስለ ኢትዮጵያና የጣሊያን ወረራ ዘመን፣ ስለ ሴቶችና ወጣቶች እንዲሁም ሌሎችም በርካታ ማኅበራዊና አስተዳደራዊ ጉዳዮችን አንስተን በስፋት ተወያይተን የመጀመሪያውን ክፍል ትናንት አቅርበናል። ተከታዩ ክፍል ቀጥሎ ይቀርባል።
ርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ሐዋርያዊ ጉብኝት ነው የሚያደርጉት እና ከዚህ በፊት እንግዲህ ወደ እስያ ሄደዋል። ስሪላንካና ፊሊፒንን ጎብኝተዋል። ከዛም እንዲሁ አውሮፓ ውስጥም አንዳንድ ሀገሮችን እንደ አልባንያ፣ እንደ ክሮዋሲያ ያሉ ሀገሮችን ለመጎብኘት ሞክረዋል። ፈረንሳይም ሄደው ነበር። እዛ የተባበሩት አውሮፓውያን ፓርላማ ስትራስቡርግ ባለው ላይ ንግግር አድርገው ነበር። በቅርቡም ደግሞም ከዛም በፊት ወደ ደቡብ አሜሪካ ሄደዋል። በቅርቡም ደግሞ ኩባና አሜሪካንም ጎብኝተዋል እና በሚሄዱበት ቦታ ሁሉ ሐዋርያዊ ጉብኝት ነው የሚያደርጉትና የወንጌልን ቃል ይዘው ነው የሚሄዱት። ምንም እንኳን ቫቲካን ትንሿ የዓለም መንግስታት አባልም አገር ሆና ብትታይም ዋናው የእሳቸው ጉብኝት ሐዋርያዊ ጉብኝት ነው እና ወደ ምስራቅ አፍሪካ ለመምጣት ያሰቡት በመጀመሪያ ቅድም እንዳልኩት ኡጋንዳን ለመጎብኘት ነበረ። ግን ኡጋንዳ ከደረሱ ለምን እግረ መንገዶን ኬንያን አይጎበኙም? ከዛ ደግሞ እሳቸው ትኩረት የሰጡት መካከለኛው አፍሪካን ሪፐብሊክ ነው። የሀገር ሰላም ካጣ ብዙ ጊዜ ሆኖታል እና ህዝቡም ብዙ ችግር ላይ ነው ያለው፣ ብዙ ስደተኛም አለው እና ያንንም ሀገር ለመጎብኘት እና ለሰላም ለመጸለይ ነው እሳቸው እና እንግዲህ ይህንን በአጋጣሚ የምስራቅ አፍሪካን እንግዲህ የተመረጠው ለኡጋንዳ ብለው ሲመጡ እግረ መንገዳቸውን ኬንያን ጎበኙ። እንዲሁም ደግሞ ኬንያ ላይ እንደሚታወቀው ብዙ ዓለም አቀፋዊ ድርጅቶች ሁሉ አሉ። እዛም ላይ ሁሉ ንግግር አድርገዋል። ምናልባት በኋላ መነጋገር እንችላለን እና በኋላም እንግዲህ ማሳረጊያው ወደ መካከለኛው አፍሪካ ሪፐብሊክ ይሆናል።
ለመሆኑ ብፁዕነታቸው ኢትዮጵያን እንዲጎበኙ ጥያቄ ቀርቦላቸው ነበር? ኢትዮጵያም ውስጥ ቁጥሩ ቀላል ያልሆነ ካቶሊክ ምዕመን ነው ያለው።
አዎ፣ ዋናው ነገር በእውነቱ በመንግስት በኩል ክቡር ፕሬዚደንት ሙላቱ ተሾመ አንድ ሁለት ጊዜ ግብዣውን አቅርበዋል። እሱን የሚያቀርቡት የቫቲካን አምባሳደሮች በሚለዋወጡበትና የሹመት ደብዳቤያቸውን በሚሰጡበት ጊዜ ይህን ጥያቄ አቅርበዋል። ርዕሰ ሊቃነ ጳጳሳት ለምን ኢትዮጵያን አይጎበኙም በማለት አቅርበዋል። እኛ ካቶሊካውያንም ይህንኑ ግብዣ ወደ ቫቲካን አቅርበናል። ከዛም የበለጠ ደግሞ ቅድም እንዳልኩት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ አቡነ ፍራንቼስኮስ አውሮፓ ፓርላማ ላይ ተጋብዘው ሄደው ንግግር ካደረጉ እንዲሁም ደግሞ በአሜሪካ በኮንግሬስ ንግግር ካደረጉ እንዲሁም በተባበሩ መንግስታትም ንግግር ካደረጉ ለአፍሪካ መንግስታት ደግሞ በአፍሪካ ህብረት ተገኝተው ንግግር ቢያደርጉ መልካም ነው የሚለውን ለአፍሪካ ህብረት ኮሚሽን አቅርበን የአፍሪካ ህብረት ኮሚሽንም እሳቸውን ለመጋበዝ ያስባል፣ እያቀደም ነው። ግን ዋናው ይህን ርዕሰ ሊቃነ ጳጳሳት ጥቂቶች ብቻ ሳይሆኑ መላው የኢትዮጵያ ህዝብ ሊጋብዝ ይገባል። ለዚህም እንግዲህ የመላው ኢትዮጵያም ህዝብ ጥያቄ ይሆናል ማለት ነው እና ይሄ ሁሉ ከተሟላ እና እግዚአብሔር እድሜ ከሰጣቸው ሊጎበኙ ይችላሉ። እንደሚታወቀው ከቫቲካን ርዕሰ ሊቃነ በእውነቱ የአፍሪካ ዋና አስተናጋጅ ሀገር እየሆነች በመጣችበት ጊዜ ይህም ግብዣ ሊደረግ መልካም ይሆናል ብዬ ገምታለሁ።
ፕሮግራሙ እናዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተ ነኝ። መልካም ምሽት።